ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በዚህ 3-4 የሆኑ በግል አሰሩ ከ25% ያነሰ ክፍያ ከፍለው ነው በስራ የሚወስዱት። እዛ ሰርተው ነው የሚመልሱ። 2-3 ዓመት የሚወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ወስዷል።
ተፈጥሮን በሚታደጉ ስራዎች እውቅናን ያገኘውን የጻን ሃይቁን ወጣት አቤል ጫኔን ቀደም ብለን የሰማነው የምሽት እንግዳችን ነው። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። በምስልና በድምፅ ቅንብሩ ብርሃን ኃይሉ አብራኝ ትቆያለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አቤልጫኔ የባህር ዳር ከተማ ወጣቶች በጣና ሐይቅ ዙሪያ ስራ እንዲፈጥሩ ድሉን ያመቻቻል። በሐይቁ ዙሪያ የውሃ ዳር መንገዶችና መዝናኛዎችን በመስራትም ከተማዋን የቱሪስት መዳረሻዎች ለማድረግም ጥረት ያደርጋል። በሐይቁ የአሳ ሀብት ላይ እርባታና ምርምር የሚካሄድበት ስፍራ በማዘጋጀት በማራባት የጣና ስነ ህይወታዊ ሀብት እንዲሻሻልም ጥረት እያደረገ ይገኛል። ለዚህም ጥረቱ የመስኩ ባለሙያዎች ምስክርነት ሰጥተውታል። በቅርቡ ደግሞ በባህር ዳር ከተማ በበጎ ስራዎች አዎንታዊ ተጽዕኖ ለፈጠሩ ግለሰቦች የሚሰጠውንም እውቅና ለማግኘት በቅቷል። አስቴር ምስጋናው ከአቤል ጋር ያደረገችው ቆይታ በመቀጠል ይቀርባል።
ተወልዶ በባህር ዳር ከተማ የሆነው አቤል ጫኔ ወይንቶ ባደገበት የጣና ሐይቅ ላይ የሚመላለሱ ዘመናዊ ጀልባዎችን ባንክሮ እየተመለከተ መኖሩ አስመስሎ ለመስራት መነሳሳት እንደፈጠረለት ይናገራል። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ሙያ ለመልመድ በገባበት ጋራጅም የፈጠራ ተሰጥኦን አጎልብቶ የራሱን ጀልባ ለመስራት መብቃቱን ያስታውሳል። በዚህ የተበረታተው አቤል ከደንገል በተሰራ ጀልባ ወይም ታንኳ የሚጓጓዙ ሰዎችንና የጀልባ መግዣ በማጣት ያለ ስራ የተቀመጡ ወጣቶችንም ተመለከተ። ከ20 አመት በፊት ሰርቶ በድዌ በሰጣቸው ጀልባዎች ለወጣቶች እድሉን ማመቻቸቱን እንደጀመረ አቤል ያስታውሳል።
አብዛኛው መጀመሪያ አካባቢ የማስከር ስራ ላይ ላሉት ነበር የስራ እድሉን የፈጠርኩት። ስለዚህ አንድ ጀልባ እስከ 9 ሰው ነው ማህበሩ የሚሰጣቸው። እኔ ማምረት ከጀመርኩ በኋላ ግን ወደ 7-6-5 ያለ ሄደ። እነሱ ስላሰሩ በግሞ 3-4 የሆኑ በግል አሰሩ። ከ25% ያነሰ ክፍያ ከፍለው ነው በስራ የሚወስዱት የነበረ። ከዛ ሰርተው ነው የሚመልሱ። 2-3 ዓመትም ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ወስዷል።
አቤል ያሳ ማስገሪያ ጀልባ በዱቤ ሰርቶ ከሰጣቸው ወጣቶች አንዱ አቶ ገነት ዘውዴ ነው። ገነት የወቅቱ ሁኔታ መለስ ብሎ ያስታውሳል።
ማስገሪያ ጀመርኩት 86 አካባቢ ግን በዛን ሰዓት የማህበሩ ቁጥራን ተስከሽ ማህበር አልፎ የተወሰኑ ጀልቦች ነበርና በዛን ሰዓት እየተቀጠረ ነበር ምንሳለ። ከዛ በኋላ ጀልቦች አቶ አገልጫን የሚሰራ ሲጀምር በመጀመሪያ ለምሳሌ ከሱ ለኩል ተቀብዬ ሰራ ነበር። ከዛ በኋላ ያው ለዱቤ ሽያጭ ተሽጦልኝ ያው አሰርቼ ስጠቀም ነበር። ግን ከምንም ተረስተን አሁን ቢያንስ መኖሪያ ቤትም አለኝ። ቢያንስ አንድ 3 ሚሊዮን እስከ 4 ሚሊዮን የሚቆጠር ሀብት አፍርቻለሁ።
ከመቶ በላይ ወጣቶች በአሳ አስጋሪነት ስራ እንዲሰማሩ እድሉን ያመቻቸው አቤል ትኩረቱን ወደ ቱሪስት ማስጎብኛ ጀልባዎች ስራ ማዞሩን ይናገራል። ዘመናዊና ለጎብኚዎች ምቹ የሆኑ ጀልባዎችን መስራቱን ገልጾ አሁንም ለወጣቱ በዱቤ ማቅረብ መቀጠሉን ያመለክታል።
አሁን በአብዛኛው ሐይቁ ላይ ያሉት ጀልባዎች እዚህ ከኔ ጋር የተመረቱ ናቸው። በምርትም ደግሞ በጣም እየተሻሻሉ ነው የሄዱት እና መጸዳጃ ያላቸው፣ የእጅ መታጠቢያ፣ መኝታ ያላቸው፣ አልጋ፣ እነዚህ ሁሉ ማደር የሚቻልበትም ጀልባዎችም አሁን አዘጋጅተናል ማለት ነው።
በመስተንግዶ ስራ በአነስተኛ ደሞዝ ተቀጥሮ ይሰራ እንደነበር ያስታወሰው ቻላቸው ጌትነት አቤል ለእርሱና ለጓደኞቹ የቱሪስት ጀልባ በዱቤ እንደሰራላቸው እንደነበራቸው ይናገራል። በጀመረው የግል ስራም አሁን ያንድ ትልቅ አስጎብኝ ድርጅት ባለቤት ለመሆን መብቃቱን ያስረዳል።
አንድ ጀልባ ትግቢን ይሰራልን አንድ ጀልባ ከፈን ያሰራሉና ከሜንቴናንስ ሞተር ከመዋስ ሞተር እስከመገዛት ለረጅም ጊዜ በመዋስ ጀልቦቻችን ሲበላሹ ፈጥኖ መጥቶ በመስራት ስራ እንዳናቆም በማድረግ ረገዱ ሚናው ከፍተኛ ነው። ስለዚህ በእኛ ህይወት ውስጥ ከፍተኛውን ድርሻ የወሰደና ለኛ እድገትም ትልቁን አስተዋጽኦ ያደረገ ሊመሰገን የሚገባው ማመስገነው ሁሉ ግዜም ወጣት ነው ማለት ነው።
ከልጅነት እስከ እውቀት በጣና ሐይቅ ዙሪያ የማይጠፋው አቤል አሁን ደግሞ የጣና ሐይቅን ህልውና በጠበቀ መልኩ ያሳና ሌሎች የውስጡን ሀብቶች በማልማትና በመንከባከብ ላይ ያተኮረ የመዝናኛና የምርምር አገልግሎት መጀመሩን ይገልጻል።
ሐይቁ ላይ ያለውን የዳርቻ ለአሳ ስነህይወት ምቹ እንዲሆን እንደምታዩ ጫፊዎች አሉ። ጭባ የሚባላል ውስጥ እንትን እና ደግሞ አሳዎች የማይፈልጉት መጥያ አረሞች ነገሮችን እሱን አጸዳድቼ በመከለል የተረጋጋ የመኖሪያ ስፍራ አዘጋጀው ማለት ነው። ስለዚህ ጣና በራሱ እነዚህ የኢንደሚክ አሳ ወይም ብቸኛ ብርቅዬ አሳዎች በአለም ላይ የሌሉ አሉ ሲ እና እሱንም ሰው ማወቅ እንዲችል ለመመራመርም ጥናት ማድረግ ለሚፈልጉ ተቋማትም ግለሰቦችም ምቹ በሆነ መልኩ የአሳ ሀብቱ መዳበር እንዲችል። ይሄ ብቻ አይደለም፣ ኩሬው ምናልባት እስከ 3500 ካሬ ይሆናል። ከዚህ ውጭም ያለውን የዳርቻውን ደግሞ የመጠበቅ ኃላፊነት ስላለብኝ ሌሎቹንም እንግዲህ እንደዚህ በመንከባከብ አንድ የቱሪስት መዳረሻም ይሆናል። ምናልባት ባህር ዳር ለሚመጣ ሰው በአለም ላይ የሌሉ ብርቅዬ አሳዎች አሉ ይታሉ ሲባል ውሃ ውስጥ ገብቶ እንዲያ አይደለም ምቹ ሆኖ ግን እዚህ ማየት ይችላል።
አቤል በጀመረው የምርምርና የመዝናኛ አገልግሎት አልፎ አልፎ እየተገኘው ጊዜን አሳልፋለሁ ምርምርም አካሂዳለሁ ያሉን በባህር ዳር ከተማ የአሳ ምርምር ኢንስቲትዩት ባልደረባው ዶክተር በላይ አብዲሳ ናቸው።
በዛይ ህይወትን ከመጠበቅ አንፃር በዛ ካሪዮን አስጋሪዎች ያሰግራሉ በዚህ በመደብደብ ማለት ነው። እና ዛ ካሪ ያሉ የብልጫ ዝርያዎችን እንደ መሸሸጊያ ነገር ያው እንደው እንደ ኬጅ ነገር ወይም ደግሞ ያሳ ጉሮኖ ነገር ሰርቶ እዛ ውስጥ ይገባሉ። አሁን እዛ ውስጥ መግባታቸው የመጠበቅ እንትን አለ አሁን አስተዋጽኦ አለው። እንግዲህ ትልቁ ነገር የሚጀመረው በትንሹ ስለሆነ አሁን እሱ ያደረገው ነገር የሚበረታታ ነገር ነው እና በትልቁ ደግሞ የበለጠ ቢደረግበት እንደዛ ያው እንደገና አሁን እዛ ካቢ የቀረሱ ሀሳቦች አሉና ለዚህ ለምርምር ማከሉ ማንዳንዴ ከዋይልድ የገቡ ሲሆን ወይም ደግሞ ከውጪ የገቡ ስለሆኑ ከሱ ጋር ይገዛን ወደዚህ ወላዳ ሀሳቦችን እንተቀምበት እንትን አለ እና በህይወት ያሉትም ማለት ነው። ከዛ ከዛ አንፃር ጥሩ እንትን አለው
ለምርምሩም
አስተዋጽኦ አለው። የሚደበቅ ነገር አይደለም።
አቤል በጣና ሐይቅ ዙሪያ ስለሰራው ከ3000 ካሬ በላይ የውሃ ዳርቻ መንገድና የመዝናኛ ጎኑ የሚለው አለ።
በብስክሌት ነው የሰራሁት አለ። እሱን በማንቀሳቀስ ሐይቁ ዳር ቁጭ ብሎ ከመዝናናት ያለፈ ገብቶ እየተንቦራጨቁም እየነኩ ውሃውንም ጊዜን ማሳለፍ እንዲቻል ጀልባዎችን መቅዘፍ ይቻላል። በእጅ ቀዘፋ እንደ ብስክሌት መንዳት የሚቻሉ ጀልባዎች አሉ። ስለዚህ እየተዝናኑም አሳዎችንም በቅርብ እያዩ እንደዚሁ ማድረግ ይቻላል። ሁለንተናዊ ውሃ ላይ ያለ መሟላት የሚገባው ነገሮች አብረው እንዲያገለግሉ እድል አለ። የአካል እንቅስቃሴ ማድረግ ይቻላል። ስፖርታዊ እንቅስቃሴ ለማድረግም ምቹ ነው። ሐይቁንም እያዩ ሌላው ዘመናዊነትንና ተፈጥሮን አብሮ ያጣመረ የመዝናኛ ቦታ እንዲሆን ነው እንግዲህ እየሰራ ያለው።
ወደ መዝናኛው ስፍራ የሚወስድ መንገድ አለመኖሩ ግን ስራውን ለመጀመር እንቅፋት እንደሆነበት አቤል ያመለክታል።
ከዋና መንገድ ጋር የሚገናኝ መግቢያ በር የለውም። በጊዜያዊነት የአሳ ምርምሩን ግቢ ውስጥ ተጠቅሜ ነው ማለፈው። እሱ ትልቅ ፈተና ነው። እንግዲህ
ጉዳዩ ይመለከተዋል ከተባለው ከባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በባህር ዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች እውቅና የሚሰጠው አድዋ የባህልና የታሪክ ህብረት ባለፈው ዓመት የአቤል ጫኔ ስራዎች ታላቅ አሻራ እያሳረፉ እንደሚገኙ ጠቅሶ በማድነቅ እውቅና እንደሰጠው ያስታውሳል። በጣና ሐይቅ ዳር ከቱሪዝም ጋር ተያያዘ ተያዥ የውሃ ዳር መንገዶችንና መናፈሻዎችን ማዘጋጀት የጣናን ስነ ህይወታዊ ሀብት ለማሻሻል የሃይቁ ዙሪያ ለአሳዎች የተረጋጋ መራቢያ እንዲሆን በማድረግና ወደ ሃይቁ በመለቀቅ እንዲሁም ለከተማው ወጣቶች ከፍተኛ የሥራ ዕድል በመፍጠር የሚሉት በተቋሙ የውቅና ስጣት የተጠቀሱ ናቸው። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን ለቀደመው ዘገባ አመሰግናለሁ። በእስራኤል ከባድ የቦምብ ጥቃት ስር በመተገኘው ጋዛ ውስጥ 72.5 ከመቶ የሚሆኑ ትምህርት ቤቶች ሙሉ ድሳት አሊያም መልሶ ግንባታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት በቅርቡ አመልክቷል። በዓለም አቀፍ ደረጃ ከፍተኛ ትምህርት ደረጃ ያላቸው ተማሪዎች መፍለቂያ ስፍራ ነው ጋዛ። ቀደም ሲል ትምህርታቸውን አጠናቀው መደበኛ ህይወት በመምራት ላይ ነበሩ የህክምና ተማሪዎች በየለቱ የሚጨምረው የህክምና እርዳታ ፍላጎት ለመደገፍ በበጎ ፍቃድ እያገለገሉ ናቸው። ከዚህ ጋር የተገናኘውን ዘገባ ሮይተርስ አድርሶናል። ኤደን ገረሞት አቀርባለች።
በጋዛ ካን ዩኒስ አቅራቢያ በሚገኝ ድንኳን በአሸዋ ላይ እግራቸውን አጣምረው የተቀመጡ ተማሪዎች ትምህርት ይወስዳሉ። ሁለት ተማሪዎች ከካይሮ በዌስት ባንክ ትምህርት ቤት ጋር በድረገጽ መስመር ይገናኛሉ። በሌላ በኩል በጀርመን ሀገር የሚኖር አንድ ፕሮፌሰር የፍልስጤም ተማሪዎች ከአውሮፓ ዩኒቨርሲቲዎች ጋር እንዲገናኙ እያገዘ ነው። ከሰባት ወራት በላይ በዘለቀው ጦርነት ትምህርት ቤቶቻቸውና ዩኒቨርሲቲዎቻቸው ተዘግተው ተጎድተው ወይም ደግሞ ወድመው በግዛቱና ከግዛቱ ውጪ የተጠለሉ የጋዛ ነዋሪዎች ትምህርታቸውን እንደገና ለመጀመር የሚችሉትን በሙሉ እያደረጉ ነው። አስማ አላስታል በሚያዚያ ወር ማገባደጃ ላይ በጠረፍ ከተማዋ አልማዋሲ አቅራቢያ ባለ የድንኳን ትምህርት ቤት ውስጥ በጎ ፈቃደኛ መምህር ሆና ማገልገሏን ጀምራለች።
ይህም ትምህርት ቤት የከፈትነው ትንንሾቹም ሆነ ተለቅ ያሉ ልጆቻችንና የጓደኞቻችን ልጆች እንዲሁም ሌሎች ወደ ትምህርት ገበታቸው መመለስ እንዳልቻሉ ስላየን ነው። ቀደም ሲል ከፍተኛ ተማሪዎች እንደነበሩና በትምህርት ቤት ውስጥ ጥሩ ውጤት ያስመዘገቡ እንደነበር ስለምንመለከት ነው። እናም በግብጽ ባሉ ወንድሞቻችን በግል ጥረት ይህንን ትምህርት ቤት በበጎ ፈቃደኝነት ከፍተናል። ዛሬ ተማሪዎችን እየተቀበልን ነው። አሁንም በጣም ብዙ ቁጥር ያላቸው እየጠበቁ ናቸው። ሁሉንም ለነሱ ልናሟላላቸው አልቻልንም።
ህፃናቱ የእስራኤል ቦምቦችን ተደብቀው ከሚቀመጡ እዚህ አምጥተን እናስተምራቸዋለን ትላለች።
ጓደኞቻችን አተናል፣ ሐኪሞችን አተናል፣ ረዳት መምህሮችንና ፕሮፌሰሮችን አተናል። በዚህ ጦርነት እንደ ፍልስጤማውያን፣ እንደ ጋዛ ህዝብ፣ እንደ ሐኪምና የህክምና ተማሪዎች ብዙ ነገሮችን አተናል።
የጋዛ ነዋሪዎች በእስራኤልና በሐማስ መካከል ያለው ግጭት በትምህርት ስርዓታቸው ላይ የረጅም ጊዜ ጉዳት እንዳያስከትል ይሰጋሉ። ይህም በጦርነት ውስጥ ለሚያልፈው የጋዛ ሰልፍ ለየት ያለ የተስፋና የኩራት ምንጭ ነው።
የህክምና ትምህርት ቤት ተማሪ ነበርኩ። እማርና ጠና ነበር። ፍጹም ህይወት ነው አልልም፣ ቢያንስ ግን ህይወት ነበር። ወደፊትም የማስበው ነበረኝ፣ ታሪክም ነበረኝ። አንድ ነገር ብቻ ነበር የሚያስጨንቀው፣ ስለ ፈተናዎቼ ይጨነቅ ነበር። ይህን የትምህርት ርዕስ ጉዳይ እንዴት ነው የምረዳው ነበር። አሁን ግን ጭንቀታችን ከፍተኛ ነው። በዚህ ወቅት እንዴት እናጠናለን? ህክምናስ እንዴት መማር እንችላለን?
ጋዛና በእስራኤል የተያዘችው ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የእውቀት ደረጃ ካላቸው ስፍራዎች መካከል ናቸው። ነገር ግን እስራኤል የጋዛ ባህር ሰርጥና የፍልስጤም ግዛቶችን መከለሏ በተጨማሪ ተደጋጋሚ ግጭቶች የትምህርት ስርዓቱን ደካማና በቂ ያልሆነ እንዲሆን አድርገውታል። ጦርነቱ በጎርጎሮሳውያኑ ጥቅምት 7 ከጀመረበት ጊዜ አንስቶ ትምህርት ቤቶች በቦምብ ተደብድበዋል አሊያም ለተፈናቃዮች መጠለያነት ተለውጧል።
በየቀኑ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አሊያም 1 ሰዓት ድረስ ሆስፒታል ውስጥ ነኝ። ድካም አይሰማኝም፣ ምክንያቱም ማድረግ የምወደው ያንን ነው። ህክምና ወዳለው፣ ዶክተር ሆኜ መስራት ወዳለው እና የተማርኩትን መርሳት አልፈልግም። እኛ እኛ ተማሪዎቹ ምን እንደሚሆን ያስተብን ነው። ያው እንደገለጽኩት ዩኒቨርሲቲ ሙሉ በሙሉ ወድሟል።
በጋዛ እድሜቸው ለትምህርት የደረሰ 625000 ተማሪዎች ትምህርት መከታተል እንዳይችሉ አድርጓቸዋል።
ፈአና ንፍሲ اني اكمل تعليمي برا لانه انا مش
ወደ ውጭ ተጉዤ ትምህርቴን ለመጨረስ ነው ምኞቴ። ምክንያቱም እዚህ ጋዛ ውስጥ ትምህርቴን እንደማጠናቀቅ አይሰማኝም። ከአምስት ዓመት በኋላ ትምህርት ቤቶች ይገነባሉ እና የኤሌክትሪክ ኃይል አቅርቦትና ኢንተርኔት ይመለሳል። ነገር ግን ያ ገና ሩቅ ነው።
በጋዛ የሚገኙ 12ቱ ከፍተኛ የትምህርት ተቋማት ሁሉም ወድመዋል ወይም ተጎድተዋል።
የእስላሚክ ዩኒቨርሲቲ ተማሪ ነበርኩ። በዚህ ወር የመመረቂያ ጽሑፌን ማስረከብና ተመርቄ መውጣት ነበረብኝ። ህይወቴን መጀመር ነበረብኝ። ከጦርነቱ በፊት ባወጣው ትክክል መሰረት ስራ መፈለግ ነበረብኝ። ከጦርነቱ በፊት እኔ መደበኛ ተማሪ ነበርኩ። በጋዛ በኔትወርክ ስራ መስክ ከሚታወቁ ኩባንያዎች ብዙ ክፍለ ግዚያቶችና ስልጣናዎችን ወስጄ ራሴን የበለጠ ያሻሻልኩ ነበር።
ወደ 90000 የሚጠጉ ተማሪዎች ታግተው ከ350 በላይ መምህራንና ምሁራን ተገድለዋል ሲል የፍልስጤም ይፋዊ መረጃ ጠቁሟል። ባህይድ አላሂድ በአልቃልቃሲ ሆስፒታል የድንገተኛ ክፍል ዋና ኃላፊና በእስላማዊ ዩኒቨርሲቲ ውስጥ መምህር ነው። ምንም እንኳን አብዛኞቹ ጽሑፎቹ በጋዛ ከተማ ካለው መኖሪያ ቤቱ ጋር አብሮ ቢሆኑም ወደ ማስተማሩ የመመለስ ምኞት ግን አለው።
በዚህ ጦርነት ቤቴ ፈርሷል። ማጣቀሻዎቼ፣ ጽሑፎቼና መጻፎቼ እንኳን ሳይቀሩ ሁሉ ወድመው ጠፍተዋል። ይህ የ10 ዓመታት ወይም የ12 ዓመታት የሕክምና ልምድ ነበር። ሁሉም በአንድ ሰከንድ ውስጥ ጠፍተዋል። እኔ እጩ ተመራቂ ከነበርኩበት ጊዜ አንስቶ ወረቀቶችን እየሰበሰብኩ ነበር። ሐኪም ሆኜም በዩኒቨርሲቲ ውስጥና በፋካልቲ ውስጥ ምርምር ሳድርግ እንኳን እሰበሰብ ነበር።
በድረገጽ አማካኝነት የሚሰጠው ትምህርት በደካማ ኢንተርኔት የተነሳ ውስብስብ ይሆናል። ነገር ግን ቢያንስ ተማሪዎች ዲግሪያቸውን እንዲያጠናቅቁም ያግዛል። የአዩጂና የአልአዝሃር ህንጻዎች በጋዛ ከተማ አጎራባች ቦታዎች ላይ ካሉት በሙሉ እጅግ የተጎዱትና የተተዉት ናቸው። ወደ ግብጽ የተሻገሩ በ10000 የሚቆጠሩ የጋዛ ነዋሪዎችም ሌሎች ተግዳሮቶች ይገጥሟቸዋል። በአንጻራዊነት ደህንነታቸው የተጠበቀ ቢሆንም ወላጆች ልጆቻቸውን ትምህርት ቤት የሚያስመዘግቡበት የምስክር ወረቀት ስለሌላቸው ሰው አንዳንዶቹ ከዌስት ባንክ በሚገኝ ትምህርት ቤት የርቀት ትምህርት ውስጥ ተመዝግቧል።
ስለ ወደፊት ህይወቴና ስላለፈው አመት ስናነሳ በመጀመሪያ ነገር ምን ማድረግ እንዳለብኝ አላውቅም። አንድ አመት አለፈ፣ ነገር ግን የዓለም ፍጻሜ አይደለም። ግን በርግጥ አንድ ሰው ተስፋ አይቆርጥም። አንደኛው ነገር መከተል አለብህ፣ ምክንያቱም ማንንም አይንከባከብህም። ራስህን መጠበቅና ቀድሞ ስትሰራበት የነበረው ህልም እውን እንዲሆን ማድረግ አለብህ።
ፍልስጤማውያን በእስራኤል ወታደራዊ ወረራ ስር ራሳቸውን በራሳቸው የማስተዳደር መብት አላቸው።
ሁሉም ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ አካላት በጋዛ እስላማዊ ዩኒቨርሲቲ አማካኝነት እነዚህን ተማሪዎች በማስተማር በሚያደርጉት እርዳታ መቀጠል ቢችሉ፣ እንዲሁም የአካዳሚክ መምህራንና የህክምና መምህራን ጋር ግንኙነት ቢኖራቸው እመኛለሁ። በህክምና ፋካልቲ ውስጥ ወይም በጋዛ ህክምና ዩኒቨርሲቲ በድረገጽ አማካኝነት ይህ እንዲቀጥል ለመርዳት የተቋሞች ድጋፍ እንፈልጋለን። ስለዚህ የምንመኘው ለህክምና ተቋሙና በጋዛ ውስጥ ያሉ የህክምና ተማሪዎች ዲግሪያቸውን ለመውሰድ ጉዟቸውን እንዲቀጥሉ ተስፋ ማድረግ ነው።
በካይሮ የሚገኙ የፍልስጤም ኤምባሲ ለ800 የሚሆኑ የሁለተኛ ደረጃ ተማሪዎች በአመቱ መጨረሻ ፈተናን ለመስጠት አቅዷል። በደቡባዊ ጋዛ ከ1 ሚሊዮን በላይ ሰዎች በተፈናቀሉበት የተባበሩት መንግስታት የህፃናት ፈንድ ኤጀንሲ ዩኒሴፍ በተወሰነ መሰረታዊ ትምህርት እንደ ዘፈንና ዳንስ ያሉ የመዝናኛ እንቅስቃሴዎችን ያካተተ የትምህርት ስርዓት ሲያዘጋጅ ቆይቷል።
ስለዚህ ይህንን በማስተማር እንደገና መገንባት እንችላለን። በጋዛ ውስጥ በድረገጽ አማካኝነት አሊያም በሌላ በማንኛውም መንገድ ልንሰጥ እንችላለን። በድንኳን ውስጥ ቢሆንም መስጠት እንችላለን። በማንኛውም ቦታ ቢሆንም ማለት ነው። ነገር ግን ከጋዛ ውጭ ሳይሆን ጋዛ ውስጥ በተሻለ ለመስራት ዝግጁ ነን። ምክንያቱም ዶክተር መሆናችንን አንረሳውም። እናም እንደ ህክምና ዶክተሮች እየሰራን ነው።
6000 የሚደርሱ ህጻናት በሶስት ቀን በፈረቃ የሚማሩባቸው 50 ድንኳኖችን ለመስራት ማቀዷል። የመንግስታቱ ድርጅት በጋዛ ውስጥ 72.5% የሚሆኑ ትምህርት ቤቶች ሙሉ ተሃድሶ ወይም ደግሞ መልሶ ግንባታ እንደሚያስፈልጋቸው በቅርቡ ግምት አስቀምጧል። ለሮይተርስ ዘገባ አይደን ገረመው ዋሽንግተን ዲሲ።
እድንና መሰግናለሁ። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች በተለምዶ በሁለት አመት የሚያልቅ አሶሺየት ዲግሪ የሚባል የትምህርት ማዕረግ ወይንም የምስክር ወረቀት ይሰጣሉ። በርከት ያሉ ኮሌጆች የሙሉ ዲግሪ መርሃ ግብሮችን እያጎለበቱ ባለበት በአሁኑ ወቅት ሁኔታዎች መቀየር ይዘዋል። ከነዚህ ትምህርት ቤቶች የሚገኘው የላቀ ዲግሪ ኮሌጆች በሀገር ውስጥም ሆነ በዓለም አቀፍ ደረጃ ይበልጡን ተደራሽና በዋጋም ተመጣጣኝ እንዲሆኑ ያስቻለ ነው። የሮቢን ገስን ዘገባ በመቀጠል እናስተማችኋለን። ዩናይትድ ስቴትስ ውስጥ የሚገኙ ህዝብ ኮሌጆች ከተለመዱት አራት አመታትን የሚያስተምሩ ኮሌጆችና ዩኒቨርሲቲዎች ተጽኖ እየራቁ ይገኛሉ። ይህንን የሚያደርጉት ደግሞ በዚህ አቪዮኒክ በተሰኘው የምዕራብ ሎስ አንጀለስ ኮሌጅ የትምህርት ክፍል አይነት ልዩ መርሃ ግብሮችን በማጉልበት ነው። ይህ አውሮፕላን መንኮራኩርና ሳተላይቶች በመጠገን መብረራቸው እንዲቀጥል የሚያስተምረው ባችለር መርሃ ግብር እጩዎች ቡድን ነው። ኤድመን ግዝመን የአቪዮኒክ ትምህርት ክፍል ባልደረባ ናቸው።
በዚያው ለመቀጠል ጥረት እያደረግን እንገኛለን። በቀጣይ አመታትም የባችለር መርሃ ግብር ሲቀጥል ወደ ኢንዱስትሪው የሚደርስ ለውጥ መፍጠራችንን እንቀጥላለን ብዬ ተስፋ አደርጋለሁ።
ካሊፎርኒያና 26 የባችለር ዲግሪያቸው በህዝብ ኮሌጆች የሚሰጡ የአሜሪካ ግዛቶች የከፍተኛ ትምህርት አቅርቦትን በማስፋፋት ላይ ናቸው። ከጃፓን የመጣችው ዩካ ሴኪ በሳና ሞኒካ ኮሌጅ ውስጥ ኢንትራክሽን ዲዛይን ወይንም መስተጋብራዊ ንድፍ ትምህርት የባችለር ዲግሪ ተመራቂ ናት።
ይህ መርሃ ግብር ለዓለም አቀፍ ተማሪዎች የሚሰጠው መልካም ነገር የሳይንስ ቴክኖሎጂ ምህንድስናና ሂሳብ ዲግሪዎችን ታሳቢ ማድረጉ ነው። በዚህ መርሃ ግብር መሰረት ወትሮ ለአንድ አመት ብቻ ይሰጥ የነበረውን የስራ ፍቃድ ለሶስት አመታት እናገኛለን።
እነዚህ መርሃ ግብሮች ኮሌጆች ይበልጡን ተማሪዎች ስብጥር እንዲኖራቸውም እያደረጉ ይገኛሉ። ጋብሪኤል ሪዮላስ በምዕራብ ሎስ አንጀለስ ለዚህ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው።
I come from a family where you don't really have a higher education.
የከፍተኛ ትምህርት ስኬት ከሌለበት ቤተሰብ ነው የመጣሁት። የተለመደ የቀዳሚ ትውልድ ስደተኞች ታሪክ ነው። የትምህርቱን ስርዓት ማስተስ የሚቻልበትን መላ ማግኘት በእጅጉ አስቸጋሪ ሆኖ ቆይቷል።
ለሙከራ ያክል ከ10 አመታት በፊት የተጀመረው የጥርስ ንጽህና ጥበቃ መርሃ ግብር የምዕራብ ሎስ አንጀለስ ኮሌጅ ቀዳሚና አንጋፋ የባችለር ዲግሪ መርሃ ግብር ነው። አቪዮኒክ የቅርብ ጊዜው ነው። እነዚህ ዲግሪዎች ከስራዎች ጋር በቅርበት የተሳሰሩ ሲሆን ከፍተኛ የስራ ቅጥር እድልም አላቸው። ካይል ዊሊያምስ የምዕራብ ሎስ አንጀለስ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው።
የባችለር ዲግሪን በስራ ላይ ማዋልን በተመለከተ እያጠናኋቸው ያሉ በርካታ አማራጮች አሉኝ። ቦይንግ ቀልቤን ስቦታል።
የትምህርት መረጃ ተነሳሽነት የተሰኘው ተቋም ስሌት እንደሚያሳየው አራት አመታትን የሚፈጀው ዲግሪ ወጪ በህዝብ ትምህርት ቤቶች ዘንድ ወደ $39,000 ይጠጋል። በግል ትምህርት ቤት ያለው ወጪ ደግሞ ከ155,000 በለጥ ያለ ነው። የምዕራብ ሎስ አንጀለስ ኮሌጅ የትምህርት ጉዳዮች ኃላፊ ካርመን ዶን
በርካታ ተማሪዎቻችን ያን ያክል ገንዘብ መክፈል አይችሉም። በኢንዱስትሪው ውስጥ ይሳካላቸው ዘንድ ስራ መያዝ አሊያም ሌሎች እድሎችን ማግኘት ይጠበቅባቸዋል።
በካሊፎርኒያ ግዛት መረጃ መሰረት በግዛቲቱ ውስጥ በሚገኙ 39 የህዝብ ኮሌጆች ውስጥ የባችለር ዲግሪ አጠቃላይ አማካይ ዋጋ $10,560 ነው። ማዲሰን ኔልሰን ከቤተሰቧ የመጀመሪያውን ዲግሪ ያገኘች ወጣት ናት። ለዚህ በቃችው በህዝብ ኮሌጅ አማካኝነት መሆኑን ትናገራለች።
saved me sort of because I originally
was መጀመሪያ ወደ መደበኛው የግዛት ዩኒቨርሲቲ ውስጥ ነበር የገባሁት። ስግጁ ነኝ ብዬ አስቤ ነበር። ስግጁ ግን አልነበርኩም። ብዙ ገንዘብ ባክኗል። ወድቄ የቀረው ያክል ተሰምቶኝ ነበር።
አሁን ላይ በንድፍ ትምህርት የባችለር ዲግሪዋን ያገኘችው ማዲሰን በአንድ ወቅት ኮሌጅ የማይደረስበት ይመስላቸው የነበሩ አሁን ግን የአራት አመት ዲፕሎማቸውን ያገኙ በርካታ የ2024 ተመራቂዎችን ተቀላቅላለች። ካቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። በመቀጠል ደግሞ አሉላ ከበደ በናይጄሪያ ያለውን የወጣቶች የፖለቲካ ተሳትፎ የሚቃኝበትን መሰናዶ ያስደምጠናል። ዘገባውን ላከልን ቲሞቲ አቢዞ ነው።
በፖለቲካው ጎራ የምሳተፍ ፍላጎት ይዞ የተነሳው ጄፍሪ ኔቶቹኮ ኖኮሎ በተወለደባት ደቡብ ምስራቅ ናይጄሪያዊቱ የኡጎቦባ ከተማ ህዝባዊ ዲሞክራሲያዊ ፓርቲ በተባለው የፖለቲካ ድርጅት ውስጥ የወጣት ክንፉን ይመራል። የ29 ዓመቱ የህግ ባለሙያ በድርጅት ውስጥ ያለው ኃላፊነት በሀገሪቱ ፓርላማ መቀመጫ ለመያዝ በሚደረገው ምርጫ ለመሳተፍ ላደረበት ፍላጎት በር ይከፍትልኛል ብሎ ያምናል።
No, so at this time I've not contested election and it's very
ስለሆነም በአሁኑ ወቅት በምርጫው ድድሩ አልተሳተፍኩም። ይህም ሁን ተብሎና በውጉ ታስቦበት የተደረገ ነው። ለዚህም ህይወቴ ራሱ ጥሩ ማሳያ ይሆናል ብዬ አስባለሁ። እናም የምከተለው ፍኖተ ካርታ አለ። እንደ እውነቱ በሚቀጥለው ምርጫ ተወዳዳሪ ሆኜ እንድቀርብ እድል እንደሚሰጠኝ ያምናለሁ።
ይሁን እንጂ ሁኔታው የሚጠይቀው ዋጋ ግን በእጅጉ ከፍ ያለ ሊሆን ይችላል።
From 1999 to date, my town of over 21 villages has never
ከሃንድ በላይ መንደሮች ያሏት ያደኩባት ከተማ ከ1999 አንስቶ እስከ ዛሬ ድረስ አንድ ግዛት ኮሚሽነር እንኳን የማፍራት እድል አላገኘችም። ከተማዬ በፓርላማው ማለትም በተወካዮች ምክር ቤቱም ሆነ በእንደራሴዎች ምክር ቤት በሁለቱም ችላ ተብላለች። በእርግጥ የፖለቲካ ውክልና አያውቅም። ስለዚህ በበኩሌ ራሴን ተፎካካሪ አድርጌ ለማቅረብ ወስኛለሁ።
ሎኮሎ ለስኬት ለመብቃት ተስፋ አሳድሯል። ሆኖም ምንም እንኳን ናይጄሪያ በወጣትነት እድሜ ክልል ያሉ ዜጎቿ ቁጥር ከፍተኛ ቢሆንም በምርጫ ተወዳድረው ለስልጣን መንበር የሚበቁት ወጣቶቿ ግን በጣም ጥቂት ናቸው። ባለፈው ዓመት ለምርጫ ከቀረቡት 360 የፓርላማ መቀመጫዎች ከአራት በመቶ በታችም ብቻ ነው ወጣቶቹ አሸንፈው ለመያዝ የበቁት። ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ከተካሄደው ምርጫ ጋር ሲነጻጸር የ1% ጭማሪ ያሳይቷል። የምርጫው ድርጅቶች የሚጠይቁት ከፍተኛ ወጪ፣ ተቋማዊ መስናክሎችና ግዴለሽነት የወጣቶች ተሳትፎና ውክልና እንዲህ አናሳ እንዲሆን ካደረጉት ዋና ዋና ምክንያቶች ውስጥ ናቸው።
The cost of nomination forms have continued to increase. Even the parties that are supposed to be for the people
እጩዎቹን መመዝገቢያ ቅጾች ዋጋ በየጊዜው መናሩን ቀጥሏል። ጨርሶ አይገባኝም። ሌላው ቀርቶ ለህዝብ መቆም ያለባቸው ፓርቲዎች ሳይቀሩ እነኚህ ቅጾች በሃና በ30 ሚሊዮን ናይራ እየቸበቸቡ ነው። ምን ማለት እንዳለብኝ ግራ ገብቶኛል። ችግሮችን የመፍታት ፍላጎት እንዳለው ማስመስል በጣም አስቂኝ ከሆኑት ሙከራዎች ውስጥ አንዱ ነው።
እንደ አውሮፓውያን የዘመን አቆጣጠር በ2018 ናይጄሪያ የወጣቶችን ተሳትፎ ለማሳደግ የምርጫ ተፎካካሪ ሆኖ ለመቅረብ የሚያስፈልጉትን ጥብቅ ህገ መንግስታዊ የእድሜ መስፈርቶች የሚያላላ ህግ አወጣች። ነገር ግን ለህጎች ከበሬታ የሚሟገተው ይጋ አፍሪካ የተሰኘው ለትርፍ ያልቆመ አፍቃሪ ዲሞክራሲ ድርጅት የፕሮግራም ኃላፊ ኦሊኒያን ሳኑሲ እንዳስረዱት ከአመታት በኋላም የታየው መሻሻል ግን ከግምት የማይገባ ነው።
የምርጫ ተፎካካሪ ለመሆን መቼም ገና ያልደረሰ ልጅ አይኮንም የሚል መጠሪያ የተሰጠው የምርጫ ድንጋጌ ቢጸድቅም አሁንም ግን ወጣቶች በተግባር ተሰማርተው ህገ መንግስታዊ ለውጡ በፈጠረው እድል ተጠቃሚ ለመሆን በሚንቀሳቀሱበት ወቅት የሚገጥሟቸው ፈተናዎች አሉ። በፖለቲካው መድረክ ላይ ለመሳተፍ ፍላጎት ያላቸው ወጣቶች በማዘጋጀት ላይ ትኩረት ያደረጉ በተከታታይ የሚሰጡ መርሃ ግብሮች አሉ። ይህም በመሰረቱ በሀገሪቱ ባሉት ዋና ዋና ጉዳዮች ላይ የተመረኮዘ የምርጫ ዘመቻዎችን የማካሄድ አቅም ማሳደግ ነው።
ይህ በእንዲህ እንዳለ ባሳለፍነው የካቲት ወር ከተለያዩ የፖለቲካ ፓርቲዎች የተውጣጡ ወጣት መሪዎችና የሲቪል ማህበረሰብ ተወካዮች በምርጫና በሹመት የሚገኙ የኃላፊነት ቦታዎች ውስጥ በ35% ወጣቶች እንዲካተቱ ለመጠየቅ አቡጃ ላይ ተገናኝተው መክረዋል። በፖለቲካው መሳተፍ ለሚፈልጉ ወጣቶች የሚጠየቀው ክፍያም እንዲቀር ሲሉ ተወያይተዋል። ይሁንና አያሌ ወጣቶች በእድሜ ከፍ ላሉት ያደላል በሚሉት ስርዓት የተነሳ በምርጫ ዘመቻዎቹ ተሳትፈው ለማሸነፍ አሁንም በእጅጉ ይቸገራሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪው ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።